ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ ከምሽቱ 3 እስከ 4 ሰዓት የምናሰማውን የዛሬ ቅዳሜ ፕሮግራም ጀመርን። ጤና ይስጥልን አድማጮች፣ እንደምንላችሁ አምሽታችኋል። ዕለተ ቅዳሜ የካቲት 11 ቀን 2009 ዓ.ም ነው። ዛሬ ንጉሡ ታምሬ የሚያቀነባብረውን ፕሮግራም እየመራ ያለሁት አዲሱ አበበ ነኝ። መልካም ምሽት እመኛለሁ። ከዜናው ቀጥለን ልዩ የቅዳሜ ፕሮግራም እናቀርባለን። የትራምፕ አስተዳደርና ፖለቲካዊ ችግሮቹ በሚል ርዕስ የቀረበ ከእንግዳ ጋር ውይይት የሚደረግበት ፕሮግራም ነው። በመጨረሻዎቹ ደቂቃዎች ግማሽ ሰዓቱን ማለት ነው በሙዚቃ ቃና እየተዝናናችሁ እስከ ማጠቃለያ ዜና ማሰሚያ ድረስ ትቆያላችሁ። መልካም ምሽት። አሁን ዜናው።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በዚህ የአውሮፓውያን 2017 ዓ.ም ብዙ መቶ ሺህ የሶማሊያ ህጻናት ይራባሉ ሲል የተባበሩት መንግስታት ድርጅት አስጠንቅቋል። 180 ሺዎቹ ልጆች አጣዳፊ ነፍስ አድን እርዳታ የሚያስፈልጋቸው መሆኑንም ነው ድርጅቱ ያስታወቀው። በከፋ ሁኔታ የተጠቁት ቤይና ባኩል የተባሉት የደቡቡ፣ በሰሜን ደግሞ ሳናግና ሱል የሚባሉ ክፍለ ግዛቶች ናቸው። በእነዚህ አካባቢዎች ያለው ሁኔታ የከበደ ችጋር አፋፍ ላይ ደርሷል ብሏል የተባበሩት መንግስታት። ከደቡብ ሱዳን ከፍተኛ ባለስልጣናት አንዱ የሆኑት የሰራተኛ ጉዳይ ሚኒስትሩ ጋብርኤል ዱኦፕላም ስራቸውን በፈቃዳቸው ለቀዋል። ይህን ያደረጉት የፕሬዚደንት ሳልቫኪር አስተዳደር ለሀገሪቱ ችግሮች መፍትሄ ለማምጣት ባለመቻሉ ነው ብለዋል በመልቀቂያ ደብዳቤያቸው። የየመን መንግስት ወታደሮችና የሁቲ ጎሳ አማጽያን ተዋጊዎች ከባድ ውጊያ ማካሄዳቸው ተዘግቧል። የተዋጉት ለሁቲዎቹ አማጽያን ዋና የጦር መሳሪያ በድብቅ ማስገቢያ በሆነችው የወደብ ከተማ መሆኑ ታውቋል። በቅርብ ቀናት ሁለቱም ወገኖች ሞካ ወደብ አካባቢ ያሉ ግዛቶችን አንዴ ሲቆጣጠሩ፣ አንዴ ሲነጠቁ ቆይተዋል። ተንታኞች እንደሚሉት የአማጽያኑን የመሳሪያ አቅርቦት መስመር ለመቁረጥ የየመን ባለስልጣናት በዚህ አካባቢ የሞት የሽረት ትግል ሊያደርጉ የተነሱበት ነው። ዩናይትድ ስቴትስና አውሮፓ ሰላማዊና የበለጸጉ ሲሆኑ የመላውን ዓለም ሰላምና ብልጽግና ማራመድ እንደምንችል ታሪክ የሚመሰክረው ይሆናል አሉ የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ። ምክትል ፕሬዚደንቱ ዛሬ ሚዩኒክ ላይ የጸጥታ ጉባኤው ላይ ባሰሙት ንግግር ፕሬዚደንት ዶናልድ ትራምፕን ወክዬ ይህን ማረጋገጫ እሰጣችኋለሁ፣ ዩናይትድ ስቴትስ ኦፍ አሜሪካ ኔቶን አጥብቃ ትደግፋለች ብለዋል። በመጨረሻም ከ30 ሺህ በላይ ኢትዮጵያውያን በወራሪው የፋሽስት ጣሊያን ጦር የተጨፈጨፉበት 80ኛ ዓመት ነገ በኢትዮጵያና በመላው ዓለም ባሉ ኢትዮጵያውያን እንዲሁም የኢትዮጵያ ወዳጆች ዘንድ ታስቦ ይውላል። ነገ እሁድ የካቲት 12 አዲስ አበባ ላይ የሚካሄደውን ስነ ስርዓት አስመልክቶ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚደንት ልጅ ዳንኤል ጆቴ መስፍን ለአሜሪካ ድምፅ አብራርተዋል። ሰሎሞን አባተ ነው ያነጋገራቸው።
ይህንን ቀን በትካዜ በሀዘን እሁድ ዕለት ከአንድ ሰዓት ተኩል ከጠዋቱ ጀምሮ በፖሊስ ባንድ 6 ኪሎ ላይ ይጀመርና የከተማው ህዝቦች እስከ 2 ሰዓት ድረስ በሚደርሱበት ጊዜ ከተማው አስተዳደር ተወካይ በዚሁ አጋጣሚ የተወከሉት ይመጡና በርካታ አርበኞች በሚገኙበት የአበባ ጉንጉን በሐውልቱ ስር ይቀመጣል። ይህ በሚሆንበት ጊዜ የጥንታዊ ጀግኖች አርበኞች ማህበር ከዚህ በፊት ሲደረግ በነበረው አይነት ሳይሆን ጥቁር ባንድ እጅጋችን ላይ አድርገን ጧፍ መብራት ይዘን 6 ኪሎ ሐውልቱን ከበን ለህብረተሰቡና ለአገሩ የነበረውን ሰቆቃ የነበረውን አሰቃቂ ጭፍጨፋ በበለጠ እንዲረዳው ለማድረግ ፕሮግራም ተይዘዋል። እዛም ወደ 3 ሰዓት ተኩል ላይ ወደ ቅድስት ስላሴ ካቴድራል በመሄድ የጸሎት ፍታት ይደረጋል። ምናልባት ፓትርያርኩ ይገኛሉ የሚል ግምት አለን።
ልጅ ዳንኤል፣ ጥቁር ባንድ ያሉት ቱቢት ነገር እጅ ላይ የሚታሰር ማለት ሆነው?
ልክ
ነው።
አርበኞች ብቻ ናቸው የሚያደርጉት ወይስ ማንም እንዲያደርግ ነው ይሄንን እናንተ ጥሪ የምታደርጉት?
እኛ እንግዲህ ይሄንን ጥሪ ያደረግነው በሰልፉ ላይ የምንገኘው የጥንታዊ አርበኞች ማህበር አባሎችና ከዚህ ጋር በተያያዙ ነው። ህብረተሰቡ ፈልጎ ካደረገው መልካም ነው፣ ግን ከዚህ በፊት ሲደረግ አልነበረም። ሰልፉ ላይም እንደሚታወቀው ሰው በትካዜ በሚቀመጥበት ጊዜ ዋናው ነገር ወጣቶች ኢትዮጵያውያኖች ብዙውን ጊዜ ይህንን የካቲት 12ን በደንብ ያልተረዱ ስለሆኑ ይሄ ወጣቱን ይቀሰቅሰዋል፣ ወጣቱ የበለጠ እንዲረዳው ያደርጋል በሚል ነው።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ዜናውን አደመጥን አድማጮቻችን፣ ወደሚቀጥለው ፕሮግራም እናልፋለን። በድጋሚ መልካም ምሽት እንመኛለን። የትራምፕ አስተዳደርና ፖለቲካዊ ችግሮቹ በዩናይትድ ስቴትስ ገና 5 ሳምንት እንኳን ያልሞላው የፕሬዝዳንት ዶናልድ ትራምፕ አስተዳደር በርካታ ችግሮች ገጥመውታል። ከትናንት በስቲያ ሐሙስ በደረሰው ብንነሳ እንኳ በሳምንቱ መግቢያ ላይ ስልጣን በገዛ ፈቃዳቸው ለለቀቁ የተባሉትን የብሔራዊ ጸጥታ አማካሪ ጀነራል ማይክል ፍሊን እንዲተኩ በፕሬዚዳንት ትራምፕ አዲስ የታጩት ረዳት የባህር ኃይል አዛዥ አድሚራል ሮበርት ሃርዋርድ ፈቃደኛ ለመሆናቸውን ገልጠዋል። ከዚያ ቀደም ሲል ፕሬዚዳንት ትራምፕ ከመገናኛ ብዙሃኑ ጋር ያላቸው አለመግባባት እንዳለ ሆኖ ስልጣናቸውን በመጠቀም ያወጡት የጉዞ እገዳም በፍርድ ቤት ተይዞባቸዋል። አስተዳደራቸው ከሩሲያ ጋር አለው ተብሎ የሚጠረጠረው ሁኔታም ምክር ቤቱ እያጣራ መሆኑ ይዘገባል። በእነዚህና ሌሎች ጥያቄዎች ዙሪያ የባለሙያ አስተያየት ይዘናል። ከላንሲንግ ሚሽጋን ከቸሪንግ ዩኒቨርሲቲ የታሪክ መምህር ስቅኤል ጋቢሳ ናቸው የምሽቱ እንግዳችን። ያዋያቸው እና የፕሮግራሙ አቅራቢ ሰሎሞን ክፍሌ ነው።
ፕሮፌሰር እዝቅኤል ጋቢሳ፣ በቅድሚያ ለዘወትር ትብብሮ በእኔና አድማጮቻችን ስም ምስጋና ላቅርብ።
አመሰግናለሁ ሰለሞን።
በቅድሚያ እስቲ የኢሚግሬሽኑን ጉዳይ ላንሳ። ፕሬዝደንታዊ የጉዞ እገዳውን በተመለከተ ፍርድ ቤቱ የደረሰበትን ውሳኔ እንዴት አገኙት እርሶ?
እኔ እንግዲህ የፖለቲካ ሁኔታውን ካልሆነ በስተቀር በህግ በኩል ብዙም እውቀት የለኝም። ነገር ግን እዚህኛው ላይ ምንም የሚያስተጓጉል ነገር የለውም። አንደኛ ጥያቄው የቀረበው ከእሳቸው ዘንድ ጥያቄው የቀረበው እስላሞች የሆኑ ሰዎች ሙስሊሞች የሆኑ ሰዎች ከሰባት አገር ውስጥ ወደ አሜሪካን እንዳይገቡ ለተወሰነ ጊዜ ያደረጉት ነገር በቀጥታ የአንድ አገርን ህዝብ ወይም ደግሞ የአንድ ሃይማኖትን ተከታዮች በማነጣጠሩ ምክንያት ይሄ ከአሜሪካ የህገ መንግስት መብት ጋር የሚጻረር ነው ስለተባለ በዚህ አይነት ሊቀጥል አይችልም። ምክንያቱም እንዲህ አይነቱ እገዳ አገርን በጅምላ ያነጣጠረ ወይም አንድ የሃይማኖት ተከታዮችን በጅምላ ያነጣጠረ ህዝብን መብት አይጠብቅም። የሀገሪቱንም ስታቹት ማለት በየጊዜው የተላለፉ የኢሚግሬሽን አስተዳደር ህጎችን በኮንግረስ የተላለፉትን ስለሚጥስ ፕሬዚደንቱ ይሄንን ለማድረግ ህገ መንግስታዊ ስልጣን የላቸውም የሚለው ነገር ስለሆነ በዚህ በኩል በህገ መንግስቱ እና በምክር ቤቱ በተላለፉ ህጎች የሚጥስ ነው ስለተባለ ይሄ ውሳኔ ተሰጥቷል። ይሄ እንግዲህ ህግን የሚመለከተው ወገን ነው። ሁለተኛው የፖለቲካ ወገንን በሚመለከትም እንዲህ አይነቱ ነገር አሜሪካን ውስጥ ላሉ የአሜሪካ ዜጋ የሆኑ እስላሞችንም ስለሚጎዳ በተለይም ደግሞ አሜሪካን በውጭ ሀገር በተለይም የሙስሊም ሃይማኖትን በሚከተሉ አገሮች ውስጥ የሚያደርሰው ችግር በተለይ ደግሞ በአሜሪካን የሽብርተኝነትን ለመዋጋት በምታደርገው ጥረት ላይ ከፍተኛ አሉታዊ የሆነ እርምጃ ስለሆነ በፖለቲካ በኩል የማያዋጣ ስለሆነ ተቃውሞ በዚህ ምክንያት ከፍ ብሏል። ይሄ እንግዲህ ከፖለቲካ ተቃዋሚዎቻቸው ብቻ ሳይሆን ከፖለቲካ አጋሮቻቸው ናቸው ከሚባለው ከራሳቸው ፓርቲም በተነሳ ምክንያት። ስለዚህ በህግ በኩልም ይሁን በፖለቲካ በኩልም የማያዋጣ ነገር ስለሆነ እሳቸውም ራሳቸው ይህንን ተቀብለው በፍርድ ቤት ውስጥ ከምዋጋ አዲስ ትዕዛዝ አወጣ ይሻላል ብለው እንዳፈገፈጉ ነው የሚታየው። እንደዚህ ነው የሚታየኝ ለእኔ።
ፕሮፌሰር እዝቅኤል እንደሚያውቁት ደግሞ ሚስተር ትራምፕ ሌላ ፕሬዚደንታዊ ትዕዛዝ አወጣለሁ ብለዋል በመጪው ሳምንት። እርግጥ መመሪያዎቹ ከመውጣታቸው በፊት መነጋገሩ አስቸጋሪ ሊሆን ይችላል፣ ግን በአጠቃላይ የጉዞ እገዳው በሰባት አብዛኞቹ የእስልምና እምነት በሚከተሉ ሀገሮች ህዝቦች ላይ ያነጣጠረ በመሆኑ ብዙዎች በሃይማኖቱ ላይ እንጂ በአሸባሪዎች ላይ አይደለም ይላሉ። የእርስዎ አስተያየትስ በዚህ ላይ?
ይህም በማስረጃ ደረጃ ካየ ነው እነዚህ የተጠቀሱት ሰባት ሀገሮች ባለፉት 40 ዓመታት ውስጥ አንድ የፖለቲካል ሳይንስ ምሁር አጥንቶ ባቀረበው ጥናት መሰረት ከእነዚህ ሰባት ሀገሮች የመጡ በአሜሪካን መንግስት ወይም ህዝብ በአሜሪካን መንግስት ይዞታ ወይም በአሜሪካን ዜጎች ላይ አንዳች ነገር አንዳች የሽብር እርምጃ አልፈጸሙም። ዜሮ ነው ከሁሉም ቦታ የመጣው። በአሜሪካን ላይ ደግሞ በውጭ ሀገርም ይሁን በአገር ውስጥም በዜጎቹም በአሜሪካን መንግስት ይዞታም ላይ የሽብር ተግባርን የፈጠሩት አብዛኛዎቹ የመጡት ለምሳሌ በብዛት ከሳውዲ አረቢያ ነው ወይም ከገልፍ አገሮች ውስጥ ነው። ምንም ጥፋት ያላደረሱ ሰዎች ወይም አገሮች በዚህ ውስጥ መካተታቸው ለመነጋገርም የሚያመች ነገር አይደለም። እንኳንስ በህግና በፖለቲካ ደረጃ ተገቢ ነገር ነው ለማለት እና ለመነጋገር የሚያመች ደረጃ ላይ ሳይሆን ምንም እውነት ላይ የተመሰረተ ነገር የሚመስል ስላልሆነ በዚህ ምክንያት ገና ከአነሳሱ ይሄ ነገር ወይ የአንድ ሃይማኖት ተከታዮችን ለማገድ ያነጣጠረ ለሳቸው የፖለቲካ ድጋፍ የሰጡ በሃይማኖት በኩል ያሉ ሰዎች ደስ እንዲላቸው እንዲታገሱ የፈለጋችሁትን አድርጋለሁ ለማለት እንዲችሉ ብቻ በፖለቲካ ጉዳይ ብቻ ላይ ተመስርተው ያደረጉት ወይንም ደግሞ ደጋፊዎቻቸው ለእስልምና እምነት ጥላቻ ስላላቸው ካለማወቅ የተነሳ ጥላቻ ስላላቸው በዚህ ምክንያት የተደረገ እንጂ በፖሊሲ ደረጃ እና በህግ ደረጃ በሪሰርች ደረጃ ምንም ድጋፍ የሌለው አይነት እርምጃ እንደሆነ ነው ለእኔም እንኳን ቢታይ።
ህገ መንግስታዊ ጥያቄ ላንሳ። ፕሬዚደንቱ ስልጣናቸውን በመጠቀም ያወጡትን የጉዞ እገዳ በመቃወም ማገጃ የወጣው አንድ የወረዳ ፌዴራል ፍርድ ቤት ነው። በዚህች አገር ፕሬዚደንቱን ጨምሮ ከህግ በላይ መሆን የሚችል ማንም ሊኖር እንደማይችል አስመስክሯል። እስቲ ይህን በዩናይትድ ስቴትስ በአስተዳደሩ በምክር ቤቱና በፍትህ አካላቱ መካከል ያለውን አንዱ ሌላውን የመቆጣጠር አሰራር ለሁላችንም በቀላሉ ሊገባን በሚችል መንገድ ያስረዱ።
ይህን እንግዲህ በመጀመሪያ ላይ ያገደው ይሄ አፕለት የሚባል ነው። የአፕለት ቢሆንም በፌዴራል መንግስት ውስጥ ያለ የፌዴራል ዳኛ ነው ይህንን እገዳ ያደረገው። ይሄ የፌዴራል ዳኛ ደግሞ እገዳውን ያደረገው አሁን እንዳልኩት ህገ መንግስቱን የሚጻረር ነገር ነው። ከህገ መንግስቱ በላይ የሆነ የስልጣን ፕሬዚደንቱም የላቸውም። የራሳቸው የሆነ በመሰላቸው አኳኋን የሚሄዱበት ስልጣን የላቸውም። ያንም በሚተላለፉበት ጊዜ ህግን ስለሚተላለፉ ማንም ከህግ በላይ ስላልሆነ ፕሬዚደንቱም እንኳን ከህግ በላይ ስላልሆኑ እንዲህ አይነቱ የአምባገንነት አሰራር ከፍ እያለ እንዳይሄድ ከነዚህ ከሶስት የመንግስት አካላት ማለት በህግ በኩል ያለው፣ በፓርላማው በኩል ያለው፣ የህግ አስፈጻሚ ያለው እየተጠባበቁ መሄድ አለባቸው። ይሄ የሚያሳየን እንግዲህ እንዳልኩት የወረዳ ደረጃ ሳይሆን የአፕለት በፌዴራል ስራ ውስጥ አፕለት ቢሆንም ይግባኝ ተብሎ ደግሞ ዲስትሪክት የሚባል እንግዲህ በዘጠኝ ካሉት ውስጥ የዘጠነኛው ነው። ይሄንን ደግሞ ተመልክቶ የታችኛውን የፌዴራል አንደኛ ደረጃ ፍርድ ቤትን ትዕዛዝ ያጸናው። ይሄ እንግዲህ የሚያሳየው አንድ ነገር ነው። ለሁሉም ነገር ግልጽ እንዲሆን፣ ለህዝባችንም ግልጽ እንዲሆን ማንም ከህግ በላይ አይደለም በሚባልበት ጊዜ ማንም ከህግ በላይ አይደለም። የአሜሪካ የስርዓቱ የፕሬዚደንቱ እንኳን የፈለገውን ለማድረግ የማይችል በህግ ከህግ ውጭ የሆነ ነገር የሚያደርግበት ጊዜ እንደሚቆም፣ በዚህ ላይ ደግሞ የህዝብ ድጋፍ እንዳለ የአሰራሩም ድጋፍ እንዳለ ነው በግልጽ የሚያሳየን።
ፕሬዚደንቱ በመጪው ሳምንት አዲስ አወጣለሁ ያሉት የጉዞ እገዳም በዚህ አይነት እንቅፋት ሊገጥመው እንደሚችል መገመት የሚቻል ይመስለኛል። ቀደም ሲል ፍርድ ቤቱ ለውሳኔው ምክንያት ያደረጋቸው ጉዳዮች ካልተሻሻሉ። ለማንኛውም ወደ ሌላ ጥያቄ ልውሰድና ስልጣን በገዛ ፈቃዳቸው ለቀቁ ስለተባሉት የብሔራዊ ጸጥታ አማካሪ ማይክል ፍሊን እንነጋገር። ፍሊን የአስተዳደሩን እምነት አጥተዋል ተብሏል። ምን ማለት ነው ይሄ?
እሳቸው እንግዲህ የፕሬዚደንቱ ከተመረጡ በኋላ የራሳቸውን አስተዳደር ይዘረጋሉ። ለመዘርጋት ደግሞ የእያንዳንዱን ዲፓርትመንት የሚመራ ሰው ይመርጣሉ። እንግዲህ እነዚህ በመንግስት ደረጃ ያሉት ሴኔቱ ወይም ደግሞ በምክር ቤቱ ውስጥ የከፍተኛው አካል ህገ መንግስቱ በሚጠይቀው መሰረት የዛን አካል አዎንታ ካላገኙ በስተቀር አንድን መስሪያ ቤት ለመምራት አንድን የሚኒስትር መስሪያ ቤት ለመምራት አይችሉም። እነሱ በዛ በኩል ሁለት ሰዎች ናቸው አሁን ወደዛ ለማለፍም ያልቻሉት በዛ ደረጃ። አንድ ሰው በሌበር በኩል ያለ ለማለፍም አልቻለም። ሌላው ደግሞ ትምህርት ቤት ሚኒስትር ትምህርት ቤት በኩል ያለው 50-50 ብቻ ስላገኘች የአገሪቱ ምክትል ፕሬዚደንት ድምፅ ሰጥቶ ነው ወደዛ ለማለፍ የቻለችው። ይሄኛው ግን በሚኒስትር ደረጃ የሚኒስትር ደረጃ ማዕረግ ቢኖረውም ከፍተኛ ደግሞ ስልጣን የስልጣን ቦታ ቢኖረውም ይህ የስልጣን ቦታ በፕሬዚደንቱ መስሪያ ቤት ውስጥ ነው፣ የፕሬዚደንቱ ጽህፈት ቤት ውስጥ ነው። ስለዚህ የሴኔቱ አዎንታ አያስፈልገውም ነበረ። ከእሳቸው ጋር ከፕሬዚደንቱ ጋር ለረጅም ጊዜ በተለይ በምርጫ ቅስቀሳው ጊዜው ከእሳቸው ጋር የነበሩ ምንም ሳያወላዱ የደገፏቸው ሰው ናቸው እንጂ ሰውዬ። ስለዚህ ያለምንም የምክር ቤት አዎንታ ነው በፕሬዚደንቱ ጽህፈት ቤት ውስጥ ነገር ግን በጣም ከፍተኛ የሆነ ስልጣን ባለበት ቦታ ላይ የተሾሙት። ያደረጉት ግን አደረገው የሚባለው ነገር ግን በተለያዩ ህጎች ላይ ህግን የሚጥስ ነው። አደረጉ የተባለውና አሁን በኢንተሊጀንስ መስሪያ ቤቶች ሁሉ እየተደገፈ ያለው ፕሬዚደንቱ ከተመረጡ በኋላ የሩሲያ መንግስት በኢትዮጵያ አሜሪካ ውስጥ ስለላና በተለይ የአሜሪካ ምርጫ ውስጥ በመግባት ለአንድ ወገን እንዲያዳላ አድርገዋል በሚባለው ወንጀል ምክንያት ፕሬዚደንት ኦባማ እርምጃ በሚወስዱበት ጊዜ ግድ የለህም ብሎ ለሩሲያ አምባሳደር ተናገሩ የሚባለው ነው። ይሄንን እንግዲህ የተጣሰው ነገር ምንድን ነው? የተናገሩት ነገር ውስጡ ገብተን እንኳን እንዲ ነው የተባለው ወደዛ በአንድ ደርስም፣ በዛን ጊዜ ዜጋ ነው የነበሩት ሉተናንት ጀነራል ማይክል ፍሊን በዛን ጊዜ ዜጋ ነው እንጂ የነበሩት ሹመትም አልነበራቸውም። አንድ ዜጋ ደግሞ የአሜሪካንን የውጭ ጉዳይ ፖሊሲ በሚመለከት ነገር እንደ ዜጋ ሆኖ ከሌላ የመንግስት መስሪያ ቤት ጋር ወይ ከሌላ መንግስት አምባሳደር ጋር ከተነጋገረ ደ ሎገን አክት የሚባለውን ህግ ይጥሳል። ስለዚህ መነጋገራቸው ራሱ አሁን ወደ ውስጥ ገብተን ምን ተነጋገረ ወደ ተባለው ከመድረሳችን በፊት ደውለው ከሩሲያ አምባሳደር ጋር ሆነው የአሜሪካን የውጭ ጉዳይ ፖሊሲ የሚመለከት ነገር መነጋገራቸው ራሱ የሚያስጠይቅ ነው። አሁን እሱ አይደለም ግን እንዲባረሩ ያደረጋቸው ነገሩ መሰረቱ መነጋገራቸውም የተነጋገሩትም ደግሞ በድምጽ የተቀዳ ነገር ስለሆነ ወደፊት የሚወጣ ነገር ነው። አሁን እሳቸው ተባረሩ የሚባለው ምክትል ፕሬዚደንቱ ትክክል ያልሆነ ምክር ሰጥተው ውሸት የሆነ ምክር ሰጥተው ህዝቡን እንዲያስተጓጉሉ ወይም እንዲያታልሉ አድርገዋልና በዚህ ምክንያት ከእንግዲህ እምነት ሊኖረኝ አይችልም በዚህ ስራ ላይ የሚለው ጥያቄ በሚለው ነገር ላይ ብቻ ነው ፕሬዚደንቱም ትናንትና ወጥተው የተናገሩት። በዚህ ምክንያት ነው ያገለልኩት ነው ያሉት። ይሄ ነገር የሚቆም አይመስለኝም፣ ምክንያቱም ይሄ ትልቅ ቅሌት ሊሆን የሚችል ነገር ነው የሩሲያ በምርጫ ውስጥ መግባትና የእሳቸው የቅስቀሳ ድርጅት ደግሞ ከሩሲያ ጋር ግንኙነት ማድረጋቸው በምንም አይነት የማይቀር ትልቅ ቅሌት ሊሆን የሚችል ነገር ነው። እንግዲህ ወደዛ ደግሞ አልደረስንም። የማይክል ፍሊን ስራ መልቀቅ እንደተመለከት ብቻ ላይ ስለጠየቀኝ ነው እንዲህ ያልኩት። ወደፊት ግን ልናየው እንችላለን። ይሄ
ግን እኮ ፕሮፌሰር ሕዝቅኤል ማይክል ፍሊን ስልጣን እንዲለቁ የተገደዱት ከሩሲያ ጋር አላቸው በተባለው ግንኙነት ከሆነ አለቃቸው ዶናልድ ትራምፕ የበለጠ ተወቃሽ አይሆኑም ወይ? ሚስተር ትራምፕ እኮ ናቸው ከዋናው የዩናይትድ ስቴትስ የኔቶና የአውሮፓ ህብረት ጸር ናቸው ለተባሉት የሩሲያው መሪ ቭላዲሚር ፑቲን አድናቆት ሲቸሩና አሁንም ከሞስኩ ጋር ያለውን ግንኙነት ለማሻሻል እየሰራሁ ነኝ የሚሉት። ይህንንስ እንዴት ያዩታል?
እንግዲህ ጥያቄው አለ፣ ጥያቄው ተነስቷል። ፕሬዚደንቱ በቅስቀሳው ጊዜ በጣም የሚወዷቸውና የሚያከብሯቸው ጥሩ መሪ ናቸው ብሎ ከሚያደንቋቸው ከዓለም መሪዎች አንዱ አንድ ሰው ቢኖር የሩሲያው ፕሬዚደንት ቭላዲሚር ፑቲን ነው። ከእሳቸው ጋር አድናቆት እንዳላቸው እና ግንኙነት እንዳላቸው እና ከፍተኛ አድናቆች እንዳላቸው የታወቀ ነገር ነው። አሁን በተባለው ነገር ላይ ግን ማይክል ፍሊን ራሳቸው በተጠየቁ ጊዜ ፕሬዚደንቱ መመሪያ አልሰጡኝም፣ ከእሱ ጋር እንድናገር አልሰጡኝም ይላሉ ይባላል። ፕሬዚደንቱም እንዳልተናገሩ በዚህ ነገር ላይ መመሪያ እንዳልሰጡ ነው የሚናገረው። ይሄ ነገር ግን እውነት መሆኑ እንዳልኩት ይሄ እያደገ ያለ ቅሌት ስለሆነ ጉዳዩ የአንድ ፕሬዚደንት ወይም የአንድ ፓርቲ ጉዳይ ሳይሆን የአገሪቱ የጸጥታና የመከላከያና የሕዝብ ጥበቃ ጉዳይ ስለሆነ የሚቀር ነገር አይደለም። አሁን ባለን እውቀት ደረጃ ግን ባለን መረጃ ደረጃ ግን ፕሬዚደንቱ መመሪያ አልሰጡትም ለማይክል ፍሌን። ስለዚህ በራሱ ምክንያት ነው እየተባለ ነው ከስራ አሳሳቸው የተወገዱት። ይሄም የሚወሰነው ገና ምክር ቤቱ ወይም ደግሞ የነጻ የሆነ አቃቤ ሕግ ከተመሰረተ በኋላ እያንዳንዱን ነገር ካየ በኋላ በሚወስነው ነገር ነው። እሱስ ካልሆነ ድረስ ፕሬዚደንቱ ይሄን አድርገዋል ለማለት አይቻልም። ጥርጣሬው ግን አለ። አብዛኛው ሰው ይሄንን ነገር የተባሉትን እና እሳቸው ያደረጉትን ነገር አያይዘው አሉበት ለማለት ይቻላል። ይሄ በሕግ ፊት ግን ተቀባይነት ስለማይኖረው መጣራት አለበት። ለዚህ ነው ይሄ ነገር እያደገ ያለ ቅሌት።
አዎ፣ እንዳሉት ደግሞ የፕሬዚደንት ዶናልድ ትራምፕ አስተዳደር ከሩሲያ ጋር አለው ስለተባለው ግንኙነት ምክር ቤቱ ምርመራ ጀምሯል። ወዴትና እስከ ምን ሊያመራ ይችላል ይላሉ? ይሄ የምክር ቤቱ ምርመራ
በሁለት መንገድ ሊሄድ ይችላል። እንግዲህ ምክር ቤቱ ውስጥ ኃላፊዎቹ ማለት የመርማሪዎቹ ሊሆኑ የሚችሉት የፕሬዚደንቱ የሪፐብሊካን ፓርቲ መሪዎች ናቸው። አንደኛ ፕሬዚደንት ዶናልድ ትራምፕ ፓርቲው ሊያደርገው የሚፈልገውን ነገር እንዳያደርገው የሚያደርገው እንቅፋት ሆነው ከታዩቸው ወደፊትም ደግሞ ብዙ ጥያቄዎች ሊነሱ ስለሚችሉ በቅስቀሳው ጊዜ ያልተመለሱ ብዙ ጥያቄዎች ስላሉ እኚህ ሰውዬ በንግድ ስራ ላይ ብዙ ጊዜ ሲሰሩ የነበሩ ስለሆነ ስለ ታክሳቸው፣ ስለ ስራቸው ብዙም የታወቀ ነገር ስለሌለ ብዙ ነገር ሊመጣ ይችላል። ስለዚህ የወደፊት የፖለቲካ አካሄዳችንን እና ድምፅ የማግኘት ችሎታችንን ያቃውስብናል፣ ይገልብናል ካሉ እኔ እንደሚመስለኝ ይሄ ነገር ከሚቀጥል ፕሬዚደንት ዶናልድ ትራምፕ ተወግደው ከሳቸው በኋላ ያሉት ፔንስ ፕሬዚደንት ቢሆኑ ሊመርጡ ይችላሉ። ይሄንን ነገር እንግዲህ ካልኩሌት ያደርጋሉ እነሱ። ወይንም ደግሞ ይሄ ነገር አዋጣንም ካሉ ፕሬዚደንቱን እንዳይመረምሩ ምክንያት እየፈጠሩ ብዙ ምክንያቶችን እየፈጠሩ እንዳይመረመር ያደርጋሉ። ሁለተኛው መንገድ ደግሞ ይሄንን ለማወቅ ያለው መንገድ ደግሞ ፕሬዚደንቱ ራሳቸው የሚሾሙት አቃቤ ሕግ ነው። እሱን ደግሞ እሳቸው አይሾሙም። ስለዚህ አሁን አይታወቅም። ነገር ግን ይሄ ነገር አይቀርም። ከሁለት ዓመት በኋላ ለውጥ ሊመጣ ይችላል። ስለዚህ ከሁለት ዓመት በኋላ ለውጥ ከመጣ በምክር ቤቱ ውስጥ ዴሞክራቶች የበላይነት ካገኙ ሊቀጥል ይችላል። ለአሁኑ ግን አካሄዱ ሊታወቅ አይችልም። ይህንን የሚወስኑት የፖለቲካ ወደፊታቸውን ተመልክተው በምክር ቤቱ ውስጥ ያሉት የሪፐብሊካን ፓርቲ መሪዎች ይሻለናል ብለው የሚወስኑት ነገር ነው። አንድ ነገር ግልጽ መሆን ያለበት እነዚህም በምክር ቤት ውስጥ ያሉት ሰዎች የፖለቲካ ሰዎች ስለሆኑ የራሳቸውን የፖለቲካ ጥቅም እያዩ ነው እንጂ የሚወስኑት አገር ምን ልትሆን ትችላለች በሚለው ነገር ላይ ብዙ ጊዜ ቶሎ ብለው ውሳኔ ሊሰጡ አይችሉም። ነገርየው ወደ ውጭ ወጥቶ እነሱንም ራሳቸውን በቅሌት ይዟቸው ሊሄድ የሚችል እስካልሆነ ድረስ አሁን ገና ነን፣ አልደረስንም፣ ግን እናያለን በጊዜ ውስጥ።
እሺ፣ በመጨረሻ ፕሮፌሰር እዝቅኤል በዩናይትድ ስቴትስ አዲስ መሪ በመጣ ቁጥር በአጠቃላይ ለአፍሪካ በተለይ ግን ለኢትዮጵያ ምን ፋይዳ ይኖረዋል የሚሉ ጥያቄዎች ይነሳሉና የሚስተር ትራምፕ መፈክር ቅድሚያ ለአሜሪካ የሚል ሆኖ ሳለ ለኢትዮጵያ ምን ይበጃሉ? የፖሊሲ ለውጥ ሊኖር የሚችል ይመስሎታል?
ይሄ ምንም ማንም ሰው ሊያውቅ አይችልም። ምክንያቱም ፕሬዚደንት ትራምፕ አሁን ፕሬዚደንት የሆኑት ትራምፕ አብዛኛውን ጊዜ ሲሉት የነበረው በኢኮኖሚ ጉዳይ ይሁን በሀገር መከላከያ ጉዳይ ይሁን በወንጀል በኩል ይሁን አሜሪካን በዚህ ነገር ሁሉ ቦታ የላትም ተጎድታለች የሚሉት ነገር በእውነት ላይ የተመሰረተ አይደለም። ለእነዚህ ነገሮች ደግሞ መልስ እሰጣለሁ ብሎ ይሄ ነው የእኔ ፖሊሲ ብሎ የተናገሩበት ነገር የለም። አሜሪካ ቅድሚያ ለአሜሪካ ወይም አሜሪካ ትቅደም ከማለት በስተቀር ፖሊሲያቸው ምን እንደሆነ በእውነት ለማወቅ በአንድ ሁለት ቦታ ላይ ካልሆነ በስተቀር ለማወቅ አይቻልም። ለመገመት የምችለው እኔ ሊለወጡ ይችላሉ፣ ለመገመት የምችለው አፍሪካንና ኢትዮጵያንን በሚመለከት ረገድ አሜሪካ ትቅደም በሚሉበት ጊዜ አሜሪካ ከውጭ ሀገር ወደ ሀገሯ ትመለስ የሚል አይነት የውጭ ጉዳይ አስተሳሰብ ስላላቸው፣ በተለይ አፍሪካ ላይ ደግሞ ምንም ሀሳብ ስለሌላቸው ወደፊት ኢትዮጵያን የመርዳት ነገር ሊቀንስ ይችላል እየገምታለሁ። ምክንያቱም ሀሳባቸው አይታወቅም። የምናውቀው ነገር ደግሞ ከአስተሳሰባቸው ከአመለካከታቸው ከተነሳን አፍሪካ እና ሌላው ቦታ ለአሜሪካ አይጠቅምም ብሎ የሚያስቡ አይነት ነገር ናቸው። በአጠቃላይ ግን የፕሬዚደንት ዶናልድ ትራምፕ የውጭ ጉዳይ ዶክትሪን ይሄ ነው ብሎ ለማለት ምንም ነገር ስለማይቻል የተመረጡትም ለማፈራረስ ካልሆነ በስተቀር ለመገንባት ስላልሆነ በኔቶ ጉዳይ ላይ መካከለኛው ምስራቅ ላይ የድሮውን ነገር ሁሉ አፍርሼ እኔ አዲስ ጀምራለሁ ያሉ አዲሱ መንገድ ግን የታወቀ ነገር ስለሌለ እንዲህ ነው ብሎ ለመናገርና ችንተና ለመስጠት አስቸጋሪ ሁኔታ ላይ ነው የምንገኘው።
ፕሮፌሰር እዝቅኤል ጋቢሳ በላንሲንግ ሚሽጋን ኬተሪንግ ዩኒቨርሲቲ የታሪክ መምህር ለሰጡን አስተያየት ከልብ አመሰግናለሁ። ጀርስቲ
አመሰግናለሁ።
ሰለሞንና እንግዳውን እናመሰግናለን። የትራምፕ አስተዳደርና ፖለቲካዊ ችግሮቹ በሚለው ዙሪያ ነበር ውይይቱ የቀረበው እንዳደመጣችሁት። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እስከ ምሽቱ 4 ሰዓት አብረን ቆያለን። መልካም ምሽት። የሙዚቃ ቃና ይቀጥልና እስከ ማጠቃለያ ዜና ማሰሚያ ድረስ ያቆያቸዋል። መልካም ምሽት።
እንደምናመሻችሁ እንደምትሰነበታችሁ የሙዚቃ ቃና አድማጮች ጤና ይስጥልኝ። ሰዓቱ ከአሜሪካ ድምጽ የአማርኛ ቋንቋ ዝግጅት ክፍል ምርጥ ምርጥ ጣዕም ያላቸው ዜማዎች ወደ እናንተ የሚደርስበት የሙዚቃ ቃና ፕሮግራም ነው። ዘፈኖቹ መራርጬ በመስተንግዶ አብሬያችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ።
And the Grammy goes to Hello Adele.
Producer Greg Hurston. Engineer Julian Bird. እንግሊዛዊቷ ድምጻዊና የዘፈን ግጥም ጸሐፊ አዴል የእሁድ ምሽቱን 59ኛውን የግራሚ ሽልማት ሰበሰበችው። በአምስት ዘርፎች አሸንፋ 5ቱን የግራሚ ሽልማቶች የታቀፈችው አደል ለዚህ የበቃችው እጅግ ታዋቂ ስፍር ቁጥር የሌላቸው አድናቂዎች ያሏትን አሜሪካዊት ድምጻዊ ቢዮንሴን አሸንፋ ነው።
My dream and my idol is Queen Bee and I adore you. And I am you move my soul every time
ሽልማቷን ልትቀበል ወደ መድረክ ስትወጣ ስለራሷ ከመውራት ይልቅ ቢዮንሴን አሞካሽታታለች። ልዕልቴ ነሽ ብላታለች። አደል በ2015 ያወጣችውና በ59ኛው የግራሚ ሽልማት ላይ በምርጥ ነጠላ ዜማ አሸናፊ የሆነችበትን Hello የተሰኘ ዜማ እናዳምጥላት።
Hello It's me. I was wondering if after all these years you'd like to meet to go over everything. They say that time's supposed to heal you, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million miles. Talk about myself, I'm sorry. I hope that you're well. Did you ever make it out of that town where nothing ever happened? It's no secret that the both of us are running out of time. So
I'm sorry for everything that I've done, but when I call
በዘንድሮ የ59ኛው የግራሚ ሽልማት ላይ በበርካታ ዘርፎች ታጭታ የነበረችው ቢዮንሴ በባዶ አልተመለሰችም። ሊሚኔድ በተሰኘው አልበሟ በሶስት ዘርፎች ሶስት ሽልማቶችን ተቀብላለች።
ሊሚኔድ ቢዮንሴ
መንታ ጽንስ የቋጠረችው ቢዮንሴ በመድረክ ላይም ልዩ ችሎታዋን የሚያሳይ የዳንስ ትርኢት አቅርባለች። በነገራችን ላይ ቢዮንሴ እርግዝናዋን የሚያሳየውንና በማህበራዊ ሚዲያ ላይ እንደዚሁም በትዊተር ገጽ ላይ በሚሊዮን የሚቆጠሩ ተመልካቾችን ቀልብ የሳበውን ፎቶግራፍ ያነሳት የካሜራ ጥበብ ባለሙያው ትውልድ ኢትዮጵያዊ ነው።
We all experience pain and loss and often we become inaudible. My intention for the film and album was to create a body of work that would give
Beyonce በሶስት ዘርፎች አሸንፋለች። አሸናፊ በሆነችበት አልበም ውስጥ የተካተተውን Hold Up ልጋብዛችሁ። ለምሽቱ ምርጫ አድርጌዋለሁ Hold Up.
Hold up, they don't love you like I love you. Slow down, they don't love you like I love you. Back up, they don't love you like I love you. Step down, they don't love you like I love you. Can't you see there's no other man above you? What a wicked way to treat the girl that loves you. Oh, love, they don't love you like I love you. Oh, down, they don't love you like I love you. Something don't feel right because it ain't right, especially coming up after midnight. I smell your secret and I'm not too perfect to ever feel this worthless. How did it come down to this? See, you know I kept it fun. There's something that I'm missing, maybe my head for one. What's worst, looking jealous or crazy, jealous or crazy? Or like being walked all over lately, walked all over lately. I'd rather be crazy. Hold up, they don't love you like I love you. Slow down, they don't love you like I love you. Back up, they don't love you like I love you. Step down, they don't love you like I love you. Can't you see there's no other man above you? What a wicked way to treat the girl that loves you. Hold up, they don't love you like I love you. Slow down, they don't love you like I love you. Let's imagine for a moment that you never made a name for yourself, a master wealth. They had you labeled as a king. Never made it out the cage, still out there moving in them streets. Never had the baddest woman in the game up in your sheet. Would they be down to ride now? They used to hide from you, lie to you, but y'all know we were made for each other. So I find you and hold you down. Missing say, hold up, they don't love you like I love you. Slow down, they don't love you like I love you. Back up, they don't love you like I love you. Step down, they don't love you like I love you. Can't you see there's no other man above you? What a wicked way to treat the girl that loves you. Hold up, they don't love you like I love you. Slow down, they don't love you like I love you. It's such a shame you let this good love go to waste. I always keep the top tier, 5-star, sexy loving in the car, like make that wood, like make that wood, holly like a boulevard. What's worse, looking jealous or crazy, jealous and crazy.
ከቢዮንሴ ወደ አደል ስራ ነው የምንመለሰው። በሽልማት እንድትንበሸበሽ ካደረጋት የአመቱ ምርጥ አልበም 25 ስራዋ ላይ Send My Love ምርጫዬ ነው።
This was all you, none of it me. You put your hands on my body and told me. You told me you were
ከአደል አሁንም ወደ ቢዮንሴ ነው የምንመለሰው። ምክንያቱም የእሁዱን 59ኛ የግራሚ ሽልማት ያደመቁት እነዚህ ሁለት እንስት አርቲስቶች ናቸውና የተሸለመችበት አልበም መጠሪያ የሆነውን ሊሚኔድ ልጋብዛችሁ። የምትከታተሉት የሙዚቃ ቃና ፕሮግራምን ነው። የሙዚቃ ቃና ምርጥ ምርጥ የሆኑ የካንትሪስ፣ የሶል፣ የብሉዝ፣ የሬጌ፣ የሂፕሆፕ እና ሌሎችም የዜማ ስልቶችን የያዙ ሙዚቃዎች ተከሽኖ ወደ እናንተ አድማጮች ጆሮ የሚደርስበት ፕሮግራም ነው። ለዛሬ ደግሞ 59ኛውን እና ሎስ አንጀለስ ውስጥ የተካሄደውን የግራሚ ሽልማት በጨረፍታ እየቃኘን ነው። ሌላው ካሸናፊዎቹ መካከል በሂፕሆፕ የሙዚቃ ስልት በምርጥ አዲስ ድምጻዊና በምርጥ የፖፕ ሙዚቃ 3 ሽልማቶችን ያገኘው ቻንስ ዘ ራፐር ሲሆን ዴቪድ ቦይም በተመሳሳይ 3 ሽልማቶችን አግኝቷል። ማርኒ ሞሪስ ደግሞ ማይ ቸርች በተሰኘው ዘፈኗ በምርጥ የሀገረሰብ ሙዚቃ ሽልማት አግኝታለች። ለምን ማይ ቸርች የተሰኘውን የማርኒ ሞሪስን ዘፈን አዳምጠን አንመለስም?
I've cursed on a Sunday, I've cheated and I've lied, I've fallen down from grace a few too many times, but I find holy redemption when I put this car in drive, roll the windows down and turn up the dial. Can I get a
Yeah.
ማርኒ ሞሪስ በሀገረሰብ ሙዚቃ ዘርፍ ሽልማት ያገኘችበትን ማይ ቸርች የተሰኘውን ዜማ ነበር ያደመጥነው። መቼም አደል 5 ሽልማት አግኝታ ብቻ 2 ዘፈን ብቻ እንሰማላት። ቅዳሜን ለሷ ነው የምናረገው። ምሽቱ የሷ ነው። በ25 አልበሟ ላይ ከተካተተው ስራዋ When We Were Young ስትል የተጫወተችውን ዜማዋን እንስማላት።
Everybody loves the things you do, from the way you talk to the way you move. Everybody here is watching you, 'cause you feel like home. You're like a dream come true. But if by chance you're here alone, can I have a moment before I go? 'Cause I've been by myself all night long, hoping you're someone I used to know. You look like a movie, you sound like a song. When we're young, let me photograph you in this light, in case it is the last time that we might be exactly like we were before we realized we were sad of getting old. It made us restless. It was just like a movie. It was just like a song. I was so scared to face my fears, 'cause nobody told me that you'd be here. And I swear you moved overseas, that's what you said when you left me. You still look like a movie, you still sound like a song.
በዘንድሮ የግራሚ ሽልማት ላይ ዚጊ ማርሊም በምርጥ የሬጌ ሙዚቃ አሸናፊ ሆኗል። Love is my religion የዚጊ ማርሊ ዜማ ነው። ጋብዣችኋለሁ።
And Bibles of time.
የተከበራችሁና የተወደዳችሁ አድማጮች እዚህ ጋር አንድ ነገር ጣል ላድርግ። ይህ ወር የአሜሪካውያን የጥቁሮች ታሪክ ወር ነው። ለዚህ ወር መታሰቢያ በአሜሪካ የጥቁሮች የመብት ትግል ውስጥ በሙዚቃ ስራው ከፍተኛ ተሳትፎ የነበረውን ሳም ኮክ ዜማ እናዳምጥ። ኤችኤንጂስ ጎና ካም ይለናል ሳም ኮክ።
In a little tent, oh, and just like the river, I've been running ever since. It's been a long time coming, but I know a change gonna come. Oh, yes, it will. It's been too hard living, but I'm afraid to die. 'Cause I don't know what's up there beyond the sky. It's been a long time coming, but I know a change gonna come. Somebody keep telling me don't hang around. It's been a long time coming, but I know a change gonna come. Oh, yes it will. Then I go to my brother. I say, brother, help me, please. But he winds up knocking me back down on my knees. Lord, there have been times that I thought I could last for long. It's been a long
long time coming, but I know change gon' come. Oh, yes it will.
የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች ስትከታተሉ የነበረው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ሲተላለፍላችሁ የቆየውን የሙዚቃ ቃና ፕሮግራም ነበር። በአዴል ወተር አንደር ዘ ብሪጅ በተሰኘው ዜማ ልሰናበታችሁ። እስካሁን አብራችሁ ያመሸሁት ጽዮን ግርማ ነበርኩ። በእኔ በኩል ደህና ደሩ። ጽዮንን እናመሰግናለን። ለሙዚቃው ማጠቃለያ ዜና ላሰማና እንሰናበት። ከ30,000 በላይ ኢትዮጵያውያን በፋሽስት ኢጣሊያ ወራሪ ጦር የተጨፈጨፉበት 80ኛ ዓመት ነገ በኢትዮጵያና በመላው ዓለም ባሉ ኢትዮጵያውያን እንዲሁም የኢትዮጵያ ወዳጆች ዘንድ ታስቦ ይውላል። በነገ ፕሮግራማችን ሰፊ የሆነ ልዩ ዝግጅት ይቀርባልና እንድትከታተሉ እንጋብዛለን። በዚህ የአውሮፓውያን 2017 ዓ.ም ብዙ መቶ ሺህ የሶማሊያ ህጻናት ለረሃብ ይጋለጣሉ ሲል የተባበሩት መንግስታት ድርጅት አስጠንቅቋል። 180,000 ልጆች አጣዳፊ ነፍስ አድን እርዳታ ያስፈልጋቸዋል ሲልም ድርጅቱ አስታውቋል። ከደቡብ ሱዳን ከፍተኛ ባለስልጣናት አንዱ የሰራተኛ ጉዳይ ሚኒስትሩ ጋብርኤል ዶፕ ላም የተባሉት ስራቸውን በፈቃዳቸው ለቀቁ። የፕሬዝደንት ሳልቫ ኪር አስተዳደር ለሀገሪቱ ችግሮች መፍትሄ ሊያመጣ አለመቻሉ በጣም እያናደደኝ ቆይቷል ብለዋል እኚሁ ስራቸውን የለቀቁት ባለስልጣን።
በ19 በ22 እና በ25 ሜትር ባንድ እስከ ምሽቱ 4 ሰዓት ያሰማነው ወይም ያዘጋጀነው ፕሮግራም እዚህ ላይ ተጠቃሏል። መልካም ምሽት። በነገራችን ላይ ነገ እሁድ የካቲት 12 የሰማዕታት ቀን መታሰቢያ ነው። ልዩ ፕሮግራም ይኖረናል። ልታደምጡ ከወዲሁ እየጋበዝኩ እሰናበታለሁ።
This program has come to you from the Voice of America, Washington.